ሰላም ጠና ስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከአሁንሳት ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ፍሪላንስ ኢትዮጵያ ወጣት ስራ ፈላጊዎችና ቀጣሪዎችን በማህበራዊ አውታሮች ድልድይን አማካኝነት የሚያገናኝ ተቋም ነው። ተቋሙ ከተመሰረተበት የአውሮፓውያኑ 2018 ዓመተ ምህረት ጀምሮ ከ70 ሺህ በላይ ሰዎችን ከቀጣሪዎች ጋር እንዳገናኘም ተሰብቷል። ሀብታሙ ስዩም ከሰሞኑ ከተቋሙ ዋና ስራ አስኪያጅ ስሜን ታደሰ ጋር አጭር ቆይታ አድርጎ ነበር። ወደዛ ነው የምናልፈው።
ስሜ ታደሰ ባላለሁ። አፍሪዮርኪን ኮርፖሬትድ ወይም ፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ።
በጣም አመሰግናለሁ። ይሄ ተቋማችሁ በርካታ ወጣቶችንና ቀጣሪዎቻቸውን በማገናኘት ላይ የሚገኝ ድርጅት እንደሆነ እየተሰማ ነው። የተጀመረ እንዲጀመርስ መነሻ የሆኑ ምክንያቶች ምን ነበሩ?
የተጀመረው በ2018 ነበረ። ሌላ ድርጅት ነበረና በዛ ድርጅት የሰራተኛ ችግር ስለነበረብንና ያንን ነገር ሶልቭ ማድረግ ስለፈለግን ራሳችን ብለን የሰራነው ፕሮዳክት ነበረ። በ2020 ግን በቃ እንደራሱ እንደቻለ ካምፓኒ አድርገን አቋቁመን የተሻለ ተደራሽነት እንዲኖረው አድርገን ሰራ ነው። ከመጀመሪያውም ስንሰራው ለተጠቃሚ ብለን ሳይሆን ለራሳችን ብለን መስራታችን ዋናው የኛን ችግር ሶልቭ ባደረግን ቁጥር ለሌሎች ሰዎችም የተሻለ እንዲሆን ማድረግ ይችላል።
ፍሪላንስ ኢትዮጵያ የተሰኘው ተቋም የሚሰራቸውን ስራዎች እስቲ በተወሰነ መንገድ አስተዋውቀን። ምን አይነት እንቅስቃሴዎችን ነው የምታደርጉት? ምን አይነት አገልግሎቶችን ነው የምትሰጡት?
እኛ ድርጅት የሚሰራው ቴሌግራም ላይ በመነሳት በአሰሪና በሰራተኛ መካከል ያለውን ኮሚኒኬሽን ክፍተት በመሙላት ስራ የግድ ዌብሳይት የሚያቅሰው ወይም የግድ አፕሊኬሽን የሚያቅሰው ሳይሆን ሶሻል ሚዲያ መጠቀም የሚችል ሰው ጋር እንዴት ነው ማድረስ የምንችለው ብለን አየን። በሌላ በኩል ደግሞ ስታየው ቀጣሪውም ብዙ ለዲጂታል ለሆኑ ፕሮዳክቶች ቅርበት ስለሌለው ያለው ቅርበት ደግሞ አብዛኛው በሶሻል ሚዲያ በኩል ስለሆነ ለሶሻል ሚዲያ ላይ አሰሪም ሰራተኛም ተገናኝተው ተነጋግረው እንዲሰሩ የሚደረግበት ፕሮዳክት ነው የሰራ ነው። እሱን ስናደርግ እስካሁን ድረስ ከ300,000 በላይ ስራ ፈላጊዎች እኛ ፕሮዳክት ላይ ተመዝግበው ስራ እያገኙ ይገኛሉ። ከዛ ውጪ ደግሞ በ15,000 ድርጅቶች እኛ ጋር ተመዝግበው ሰራተኞችን እያገኙ ነው ያሉት። ከዛ ውስጥ ከ70,000 በላይ የተረጋገጠ ስራ ያገኘ ሰው አለ። ያ ደግሞ ለኛ በጣም ትልቅ ኢምፓክት ብለን የምናየውና እስካሁንም እንድንሰራበት የገፋፋን ነገር እሱ ነው።
እንግዲህ ማህበራዊ መገናኛዎችን ሰዎች ስራ የሚያፈላልጉባቸው መንገዶች ለማድረግ ቀጣሪዎችም ደግሞ ሰራተኞችን እንዲያገኙ የሚያስችላቸው ድልድይ እያደረጋችሁ ነው ማለት ነው በአሰራራችሁ?
ልክ ነው። ዋናው ነገር ምንድነው? እኛ ምንድነው ያለው ማርኬቱ ላይ ያለው እንቅስቃሴ ምንድነው በማለት ነው እንጂ ወደዚህ ይሄድልን ብለን ምንገፋው ነገር የለም። ከምናየው ነገር ደግሞ ሰው ማህበራዊ ሚዲያ በጣም ተጠቃሚ ነው ለጥሩም ለመጥፎም። እኛ ደግሞ ምንድነው አንድ ሰራተኛ ለምሳሌ ወይም አንድ ተመራቂ ለመጀመሪያ አመት ስራ ካላገኘ ከዛ በኋላ ስራ መፈለግ ኮምፕሊት ያቆማልና ያንን ችግር ደግሞ ልንፈታ ያሰብነው ሁሌ በማህበራዊ ሚዲያ ያለውን እንቅስቃሴ ላይ ይያለ ጎን ለጎን ደግሞ ስራ ማፈላለጉንም አብሮ እንዲሄዱ እናደርጋለን። ከዛ ውጪ ደግሞ ከቀጣሪው በኩል ደግሞ በጣም አድካሚ ቀን ያሳልፋሉ። አድካሚ የሆኑ ስራዎች ነው አብዛኞቹ እኛ ጋር የሚጠቀሙት ድርጅቶች ራሳቸው ባለቤቶቹ ናቸው እንደ ማናጀር ሆኖ እየሰሩ ያሉትና በዛ ማከለ ያለውን ሁለቱንም ጋር ለማስታረቅ ነው የሞከር ነው። ያ ማስታረቅ ደግሞ ምንድነው ስራ የግድ በጣም ትራዲሽናል በሆነ ወይም ለተማረ ሰው ብቻ ሳይሆን የተወሰነ በማህበራዊ ሚዲያም በዲጂታልም የተወሰነ ወቀት ያለው ሰው ቀጥታ ስራ የሚያገኝበትን አጋጣሚ ነው የፈጠርንላቸው። እና አዎ ማህበራዊ ሚዲያ ላይ ያለውን አድቫንቴጅ በደንብ ነው የተጠቀምንበት።
ማህበራዊ መገናኛ በጣም ትልቅ ስፍራ ከመሆኑ የተነሳ ብዙ አዋኪ ነገሮችም ይከናወኑበታል። ወጣቶች ከዛ ይልቅ የእናንተን የመሰለ አውታርን እንዲከተሉ የማሳመኑና የመሳቡ ሂደት ምን ምን ያክል ፈጣኝ ነበር?
አዎ ፈጣኝ ነበር። መጀመሪያ አካባቢ ለምሳሌ ድርጅታችን መንቀሳቀስ ሲጀምር የተወሰነ ተከታይ ስለነበረው ቀጥታ ወደ ቢዝነስ ቀይሩትና አድቨርታይዝ አድርጉ ተብለን ነበር። አድቨርታይዝ ማድረግ ያልፈለግንበትና እስካሁን ድረስም አድቨርታይዝመንት ያለቀቅንበት ምክንያት ምንድነው? ተከታዮቹ በአድቨርታይዝመንት እንዳይጨናነቁና እኛ ቻናል ላይ ሲገቡ ሁሌም ጥሩ የሆነ ኢንፎርሜሽን ወይም ጠቃሚ የሆነ ኢንፎርሜሽን ስራ የሚያገኙበትና ፕሮዳክቲቭ የሆነ ህይወታቸው የሚመሩበትን እንዲሁም በጣም ብዙ ጥረናል። በዛ ምክንያት ደግሞ ከብዙ እንትሮች ዳይሬክሽኖች ቻሌንጅ አጋጥሞናል። ያ አንደኛው ቢንግ አሁን የፋይናንሻሊ ብዙ ሉዝ ያደረግንበት ምክንያት ነው ያለው። ምክንያቱም አድቨርታይዝመንት ስንሰራ የምናገኝበትን ገንዘብ እንትን አድርጎብናል። ግን እኛ ደግሞ ለኢምፓክት እየሰራንም ስላለንና ቆይቶም ኤክስፔክት የምናደርገው ፕሮፊት ስለነበረ በዛ ምክንያት አሁን ያለው ብዛት ያለው ጩኸት ያለው ማህበራዊ ሚዲያን ትንሽ እኛ ጋር ሰው ሲመጣ አትሊስት ቀዝቀዝ ያለ ሁሌም ፕሮዳክቲቭ የሆነና ለህይወት የሚጠቅም የሆኑ ኦፖርቹኒቲዎች ያለበት ቦታ እንዲሆን በጣም ብዙ ጥረት አድርገናል። እኛ ጋር በሚገርም ሁኔታ ከ50% በላይ ሰዎች ሜሴጆቹን እያንዳንዱን አብርተዋል። ስለዚህ ከሌላ ሰው በተሻለ እኛ ጋር ዲስትሪቢዩት እንዲያደርግና ያንን ትረስት መፍጠር ይችላልና ያንን ትረስት ለመፍጠር ኦፍ ኮርስ ብዙ ጊዜ ፈጅቶብናል። ግን ዋጋ ብንከፍልበትም በጣም ግን ጥሩ ሆኖ አግኝተነዋል።
መልካም። እንዲህ ማህበራዊ መገናኛዎችን የሰው ህይወት ለመቀየር ከሚጠቀሙ ወጣቶች መካከል እናንተን ላብነት መጥቀስ ተችሏልና እናንተን የመሰሉ ሰዎች እንዲበራከቱ እናንተን የመሰሉ ጅምር ተቋማትም እንዲጠናከሩ ምን አይነት ድጋፍ ሊደረግ ይገባል ብለ ተመክራለክ?
እንደ ሀገር መጀመሪያ ፖሊሲ መስተካከል አለበት። ይህ ማለት ምንድነው? አሁን ለምሳሌ ስራ እና ሰራተኛ ገናኝ ህጉ ራሱ ብዙ ፍሌክሲብል አይደለም። ያ ምን ይፈጥራል? አዳዲስ ሐሳቦችን ይዘው የሚመጡ ሰዎች ኢቭን ገና ብዙ ነገር ሶልቭ ማድረግ የሚችሉ ሐሳቦች በህጉ ምክንያት ሊሚት እንዲደረጉ ይደረጋል። እና ያ ነገር ደግሞ ይቀየርና ፖሊሲው ላይ በተለይ ዲጂታል ላይ ያሉት መገናኘቶች የሆነ ካቨሬጅ ቢኖራቸው ፖሊሲው ከመከልከል የተሻለ ሞር ሌሎች ሰዎችን ገብተውበት ቢሰሩበትና ሁሉንም ግን አቃፊ የሆነ ህግ ቢኖረው የተሻለ ነው ብለን እናስባለን። ምክንያቱም እኛ በምንሰራበት ሁኔታ ላይ ሰፖርት የሚያደርገን ህግ ቢኖር ኖሮ እስካሁን ያለንበትን ፕሮግረስ ሞር የተሻለ መሆን ይችላል ብለን እናስባለን። ከዛ ውጪ ደግሞ በዲጂታል የሚሰሩ ማጭበርበሮች የኛን ስራ በጣም ጎድተውታል። ያ የጎድበት ምክንያት ምንድነው? በሰው እምነት ማጣት በጣም የመጥረኝ መጣለው በጣም ብዙ ማጭበርበሮች ሲኖሩና እነዛ ማጭበርበሮች ደግሞ የሚገታ ህግ ባልኖረ ቁጥር እኛንም እየተቸገረን እንመጣለን። መጀመሪያም አካባቢ ተቸግረን ከነበረበት አንደኛው ነገር ምንድነው? ሰው ለምሳሌ የስራ ማስታወቂያ ያወጣና ማስታወቂያው ላይ መሳተፍ የሚፈልጉ ሰዎችን የምዝገባ ክፍያ በማለት ከሰዎች ገንዘብ ይዞ መጥፋት እንደነዚህ አይነት ችግሮች ነበሩ። ስልክ ቁጥራቸው ቢኖረንም አድራሻቸው ቢኖረንም የሚያቀፍ ህግ የለም እነሱ ወደ ህግ እናቀርብበት። ለብዙ ሰዎች ደግሞ በድፍረትም ስራውን ሰርቼ ችግር የሚፈጥሩ አጭበርባሪዎች ቢኖሩ ፕላትፎርሙ ላይ ወደ ህግ ማቀርብበት መንገድ አለኝ ብሎ ካሰበ የተሻለ ነው ብዬ አስባለሁ። ከዛ ውጪ ዲጂታል የሆኑ ፕሮዳክቶች ላይ ያለው ኢንቨስትመንት በጣም አናሳ ነው። የተሻለ ኢንቨስትመንት ወደዚህ ቦታ እንዲመጣ በፖሊሲም ሰፖርት ቢደረግ፣ በባንኮች በኩል ሰፖርት ቢደረግ እነዚህ አይነት ፕላትፎርሞች እንግዲህ እኛ ከ300,000 በላይ ሰራተኛ ስራ ፈላጊና ከ15,000 በላይ ድርጅት ተገናኝቶ የሚሰራበት ነው። አሁን ትርፋማ ድርጅት ነው፣ ግን ባንክ ላይ ሄጄ ልበደርብል ወይም ኢንቨስትመንት ላገኝብል ይሄንን እንደ አሴት የሚታይበት ሁኔታ የለም። እና እንደነዚህ አይነት ሐሳቦችን የሚንቀሳቀስ ቢዝነስም እንደ ቢዝነስም እንደ ሐሳብም ሰፖርት የሚደረግበት መንገድ ቢገኝ በጣም ጥሩ ነው ብዬ አስባለሁ።
በጣም አመሰግናለሁ። ስመኝ ታደሰ፣ ፍሪላንስ ኢትዮጵያ ዋና ኃላፊ ነህ። ፍሪላንስ ኢትዮጵያ ወጣቶች ከስራ ጋር እንዲገናኙ የሚያደርግ ተቋም እንደሆነ ሰምተናል። ስለ ተቋሙ መረጃ ስለሰጠህን በእጅጉ አመሰግናለሁ።
እሺ፣ እኔም አመሰግናለሁ።
በኢትዮ
በኢትዮጵያ ከመታዩት የትጥቅ ግጭቶች ጋር በተያያዘ ያጋጠሙ ያሉ ልዩ ልዩ የሰብአዊ መብት ጥሰቶች የሀገሪቱን የሲቪክና የፖለቲካ ምህዳር እያጠበቡት እንደሚገኙ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ገልጸዋል። የተባበሩት መንግስታት ዓለም አቀፍ የሰብአዊ መብቶች መግለጫ 75ኛ ዓመት ለማክበር ረቡዕ ዕለት የተዘጋጀውን ስነ ስርዓት ገብረ ሚካኤል ገብረ መድህን ተከታዩን አሰናድቷል።
መልካም አስተዳደር ለአፍሪካ የተሰኘ ድርጅት ባለፈው ሳምንት ጥቅምት 22 ቀን 2016 ዓመተ ምህረት በኢትዮጵያ የተቋማት አደረጃጀትና የመንግስት አገልግሎት አሰጣጥ ላይ ያተኮረ የውይይት መድረክ አዘጋጅቷል። በውይይቱ ላይ ጥናታዊ ጽሑፍ ያቀረቡት በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና ልማት አመራር ትምህርት ክፍል መምህር ዶክተር ብርሃኑ ተመስገን የአጼ ኃይለ ሥላሴ መንግስት የማዕከላዊ ሰራተኞች ኤጀንሲ ወይም CPA የሚባለውን ተቋም በማዋቀር ሰዎች በችሎታቸው ተወዳድረው በመንግስት ሥራ የሚቀጠሩበትን ሥርዓት እንደፈጠረ አውስተዋል። በመንግስት ሥራ የፖለቲካ ጣልቃ ገብነትን ለማስቀረት ሲባል ሰራተኞች የሚቀጠሩበት፣ የሚያድጉበት፣ የሚዛወሩበትና የሚሰናበቱበት አሰራርም እንደተቀመጠ አብራርተዋል። የንጉሱን ሥርዓት የተካው የደርግ ወይም ኢሂድሪ መንግስትም ቀድሞ በነበረው የሲቪል ሰርቪስ አሰራር ላይ ብዙም ለውጥ ባያደርግም በሲቪል ሰርቪሱ ውስጥ የፓርቲ ፖለቲካ ጣልቃ መግባት የጀመረበት እንደነበር ዶክተር ብርሃኑ ያስታውሳሉ።
እንግዲህ መነሻ ደሞዝ የነበረችውን 25 ብር ደሞዝ ወደ 50 ብር ደሞዝ የመቀየር የመጨረሻ የእርከን ጣራውን ደግሞ 630 ከ285 ወደ 636 የመቀየር ሂደት ነው ያደረገው። በዚህ ረገድ እንግዲህ ያው ሚሊተሪው ውስጥ ያሉ ሰዎች የለውጥ ሐዋርያ በሚል እያንዳንዱ የመንግስት መስሪያ ቤት ተመድበው በሚሰሩበት ሰዓት ሜሪት ቤዝድ የሆነ ሪክሩትመንት እና ፕሮሞሽን የለም። የፓርቲውን ጽህፈት ቤት እዛው መንግስት መስሪያ ቤት ውስጥ ሆኖ የፓርቲ አሰራርና የመንግስት ስራ ተጣምረው የሚሄዱበት ወቅት ነበረ። የፓርቲ ፖለቲክስ ሲቪል ሰርቪስ ውስጥ ከገባ ምንም መስራት አይቻልም።
ቀጥሎ የመጣው ኢህአዴግም የፌዴራል አወቃቀር ስርዓትን በመከተል የተለያዩ የሲቪል ሰርቪስ ማሻሻያዎችን እንዳደረገ ጠቅሰዋል። አሁን በስልጣን ላይ ያለው የብልጽግና ፓርቲ መር መንግስትም እንደዚሁ የሲቪል ሰርቪስ ማሻሻያ አድርጓል። የሥራ ከባቢን ለማሻሻል በሚልም በቢሮዎች እድሳት ሥራ ላይ ተሰማርቷል ያሉት ጥናት አቅራቢው፣ ሆኖም በሁለቱም መንግስታት ወቅትም በሲቪል ሰርቪሱ አሰራር ላይ የፖለቲካ ጫናው እንደቀጠለ ገልጸዋል።
የኛ ሲቪል ሰርቪስ ፖለቲሳይዝድ የሆነ ሲቪል ሰርቪስ ነው። ፖለቲሳይዝድ የሆነ ሲቪል ሰርቪስ ማለት በውድድር ላይ ሊያዙ የሚገባቸው የሥራ መደቦች ላይ ከውድድር ውጪ መቀመጥ ማለት ነው።
ሁኔታው በመስሪያ ቤቶቹ የተለያዩ ችግሮችን እንደሚያስከትል ያመለከቱት አጥኚው ዶክተር ብርሃኑ ተመስገን በአገልግሎት አሰጣጡ ላይም እንቅፋት ይፈጥራል ባይ ናቸው።
ተቋማት የተሰጣቸውን ኃላፊነት በአግባቡ እንዲወጡ የሚያስችላቸው ዋነኛ ኃይል የሰው ሀብቶ ነው። ችሎታ ያለው፣ ልምድ ያለው፣ በውድድር ከሌሎች ሰዎች ጋር ተወዳድሮ የሚቀጠር ሰው ስራውን መስራት ይችላል። ግን የኔ ዘመድ ስለሆነ፣ የኔ ወዳጅ ስለሆነ፣ የኔ ከኔ ጋር ቀረቤታ አለው ብለህ የምታደርገው ነገር ላይ ውጤታማ ይሆናል ብዬ ለማሰብ ይከብደኛል። አንድ እሱ ነው። ሁለተኛ ነገር ደግሞ ለፕሮፌሽኑ የታመነ ፕሮፌሽኑ የሚጠይቀውን ነገር የሚሰራ ባለሙያ ካለ ከሌሎች ነገሮች በተሻለ ሁኔታ ስራውን ለመስራት ያስችላል።
የውይይቱ ተሳታፊ ከነበሩት አንዱ አቶ ታደለ ደርሰ ግርማ ለአሜሪካ ድምፅ በሰጡት አስተያየት በሲቪል ሰርቪሱ ላይ የሚታየው የፖለቲካ ጣልቃ ገብነት የመንግስት አገልግሎት አሰጣጥን ለችግር ዳርጎታል ብለዋል።
ዛሬ ሰዎች የሚመደቡት በችሎታቸው ሳይሆን በፖለቲካ ፓርቲ አባልነታቸው፣ ዛሬ ሰዎች የሚመደቡት በፖለቲካ ደጋፊነታቸው ነው። ዛሬ ሰዎች በመሬት ሳይሆን የሚመደቡ በብሔረሰባቸው እና ይሄ ደግሞ ከረጅም ጊዜ ጀምሮ ኢትዮጵያ ውስጥ ተንሰራፍቶ የመጣ ጉዳይ ነው። እዚህ ፖለቲካው በሲቪል ሰርቪሱ አሰራር ላይ በቀጣሙን በተዘዋሪ ተጽዕኖ እየፈጠረ ነው ያለው። በቀጣሙን በተዘዋሪ ብልሹ አስተዳደሩ ስር ሰዷል። ስር የሰደደው ሙስና ተንሰራፍቷል። ከፍተኛ ሆነ የኑሮ ውድነት ያመጣው ሁሉ ይሄ ነው።
በአስፈጻሚ ተቋማት አወቃቀርም ላይ ፖለቲካዊ ጣልቃ ገብነቱ የተለያዩ ችግሮችን እንዳስከተለ ባለሙያው ዶክተር ብርሃኑ አመልክቷል። በየጊዜው የሚታየው የተቋማት መቀያየር፣ መታጠፍና መስፋት በተቋማቱ ውስጥ ወጥነትና ዘላቂነት ያለው የተረጋጋ አሰራር እንዳይኖር ማድረጉን ይናገራሉ።
የኔ ኢኒሺያል ኦብዘርቬሽን ስራ ውስጥ አንድ ላይ መርጅድ የሆኑ አሉ፣ የተመጣጠኑ አሉ፣ ተጠሪነታቸው ለአንዱ ወደ አንዱ የሄደ አለ። ሌላው ብዙ ጊዜ ቆም የማንሰጠው ነገር የሪከርድስ የፐርሶኔል እና የሌላ ከሱ ጋር የተያዙ ሪከርዶች ይጠፋሉ። አንድ ሚኒስቴር መስሪያ ቤት ከአንድ ሚኒስቴር ጋር በሚዋሃድበት ሰዓት የአንደኛው ሚኒስቴር ሀያል ይሆንና የነዛን ዶክመንቶች አይረብም ብሎ ሊል ይችላል፣ ሊጥላቸው ይችላል። እና ይሄ ፐርሶናል እንዳዘር ሪካርድን የሚያስ የመንግስት ትልቁ ስራ ምን ላታስቡ ስለማሪ ታስተዳደሩ ውስጥ ያለ ሪካርድን እናስማ አንዱ ጋር ብንደክ ነው ዘን ሊፈጠረውን ኪዮስክ ማስተብ እንችላለን።
የውይይት አዘጋጅ የሆነው የመልካም አስተዳደር ለአፍሪካ ድርጅት ተወካይ ዶክተር ዘሪሁን መሐመድ ሁኔታው በመንግስት ተቋማት አሰራር ውስጥ የአቅም ማነስ መፍጠሩንና ህዝብም የሚጠብቀውን አገልግሎት እንዳያገኝ ማድረጉን ይገልጻሉ።
በአገራችን የመልካም አስተዳደር ችግር በሰፊው የሚነሳ አብይ የህብረተሰብ ሮሮ መሆኑ የአደባባይ ምስጢር ነው። ለዚህ በምክንያትነት ከሚጠቀሱት መካከል የመፈጸምና የማስፈጸም አቅማቸው ውስን የሆኑ መንግስታዊና መንግስት ነክ ተቋማት እንደሆኑ አንዳንድ በመስኩ ጥናት ያደረጉ ምሁራን ያመለክታሉ። ምንም እንኳን ተቋማት እንደጊዜው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና የቴክኖሎጂ እድገት ደረጃ ራሳቸውን ከጊዜው ጋር ለማጣጣም በሚያስችል ደረጃ የሚያድጉና ለውጥ የሚያሳዩ መሆናቸው አንዱ ባህሪያቸው ቢሆንም አዲስ የፖለቲካ ሁኔታ በመጣ ቁጥር ፈርሰው እንደ አዲስ ሀብለው የመገንባታቸው ሁኔታ ተቋማዊ ቀጣይነታቸውን የሚያሳጣና በሂደት የካበተ ልምድና አሰራርን የሚወጥን መሆኑ ይታወቃል።
ዶክተር ብርሃኑ በመንግስት መስሪያ ቤቶች ለሚታየው የአገልግሎት አሰጣጥ መጓደል ከፖለቲካው ጣልቃ ገብነት በተጨማሪ ሌሎችንም ምክንያቶች ዘርዝረዋል። ከነዚህም መካከል የሰለጠነ የሰው ኃይል ማነስና ሙስና ሲጠቀሱ የሚበዛው የመንግስት ሰራተኛ ደሞዝ ዝቅተኛ መሆንም በአገልግሎት አሰጣጥ ላይ አሉታዊ ተጽዕኖ አሳድሯል ይላሉ።
ማክሲማም ብለን 12000 የሚከፈለው የመንግስት ሰራተኛ ኦልሞስት 75% እዛው ውስጥ ይገባል ማለት ነው። እስከ 12000 ባለው ከ1100 እስከ 12000 ባለው እዚህ ይሄኛው ከ12000 በላይ የሚከፈለው 2% ከሲቪል ሰርቫንት 2% በዚህ አመት ማለት በዚህ በ2021 ያለው እዚህ የሲቪል ሰርቪስ ደሞዝ ምንም መናገር የሚቻል አይደለም በስም ያለው። ስለዚህ የዝቅተኛ ደሞዝ ይከፈላቸዋል። ይሄ እንግዲህ ፕሮዳክቲቪቲ ተርኖቨርና ሪቴንሽን ላይ ችግር ይፈጥራል።
በኢትዮጵያ በፌደራልና በክልል መስሪያ ቤቶች ውስጥ ወደ 2.3 ሚሊዮን የሚደርሱ የመንግስት ሰራተኞች እንዳሉ የተናገሩት ባለሙያው ከነዚህ ውስጥ 75% የሚሆኑት ከዲፕሎማ እስከ ዲግሪ የትምህርት ደረጃ ያላቸው እንደሆኑ በጥናታቸው አመልክተዋል። ስለ ጉዳዩ ከፌደራል ሲቪል ሰርቪስ ኮሚሽን አስተያየት ለማግኘት የተቋሙን ቃል አቀባይና ምክትል ኮሚሽነሯን በስልክና በአጭር የጽሑፍ መልእክት ብንጠይቅም ለዛሬ ምላሽ ሊሰጡን አልቻሉም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
መሰናዷችን ይቀጥላል። ሳሮን ክብከባውና አድላዊት ጋረደው በሜሪላንድ ዩኒቨርሲቲ ቦልቲሞር ካምፓስ የኢትዮ ኤርትራውያን ተማሪዎች ማህበር ፕሬዝዳንትና ምክትል ፕሬዝዳንት ናቸው። ማህበሩ ከመቶ በላይ ንቁ አባላቶችም አሉት። ሁለቱ ጓደኛሞች ዩኒቨርሲቲ ውስጥ የኢትዮ ኤርትራውያን የተማሪ ማህበር እንዳቋቋሙም ነው የሚናገሩት። ማህበራቸው እንግዲህ ከተማሪዎችን በአእምሮ ጤና፣ በባህል ትስስርና እንዲሁም ደግሞ ማህበረሰቡን በሚደግፉ የተለያዩ ፕሮጀክትም ላይ እንዲሳተፉ ያደርጋል። ከሁለቱ ጓደኛሞች ጋር ከሳምንታት በፊት በጋቢና ቪ ጋር ቆይታ አድርገን ነበር። እሱን ተከትሎ የተሰናዳው ዘገባ ይቀጥላል።
ሳሮን ክብከባውና አድላዊት ጋረደው በሜሪላንድ ዩኒቨርሲቲ ቦልቲሞር ካምፓስ የሁለተኛ ዓመት ተማሪዎች ናቸው። በመጀመሪያ ዓመት የትምህርት ዘመናቸው በገቡበት ዩኒቨርሲቲ ውስጥ ከተለያዩ ሀገራት የመጡ ተማሪዎች ልዩ ልዩ ዓላማዎችን በማንገብ ቀድሞውንም በትምህርት ቤት ውስጥ በነበሩ ማህበር ውስጥ ሲሳተፉ ቢያዩ እነሱ ግን በተለምዶ ኢሳ እየተባለ የሚታወቀውን የኢትዮ ኤርትራውያን ባህል የሚያንጸባርቅና በትውልደ ኢትዮ ኤርትራውያን ተማሪዎች የተመሰረተ ቡድኖችን ለማግኘት በሚያዘጋጇቸው ስብሰባዎች ላይ ለመሳተፍ እጅግ ብዙ ርቀት መንዳት እንደነበረባቸው ይገልጻሉ። በቅድሚያ እድላዊት ጋረደው
ዘኞች ኮሌጆች እዚህ አሜሪካ ውስጥ በአብዛኛው ላይክ የነጭ ወይም የተለያዩ ላይክ የሌሎች ኤትኒክ ግሩፖች ነው ላይክ ዶሚኔት የሚያደርገው እና እኛን የሚመስሉ ሰዎች ብዙ ላይክ እናገኛለን ብለን አላሰብንም ቱ ቢ ሆነስት። እና ስንመጣ የኢሳ የሚባል ኦርጋናይዜሽን እንዳለ እናውቃለን። እኛ ከኛ በፊት ለብዙ አመታቶች የነበረ ኦርጋናይዜሽን ነው። ግን በእኛ ላይክ ፍሬሽመን አመታችን ላይ ይሄን ክለብ አላየነውም። ብዙ ኢቨንት ላይክ ዝግጅቶች አያደርጉም፣ ስብሰባ ምናምን አይኖርም። እና የተለያዩ ሌሎች ስብሰቶች ግን ሲያደርጉ እናይ ነበርና ወደ እነሱ የሄድን ላይክ ምንድን ነው እንሳተፋለን፣ የእነሱን ኢቨንቶች እንሳተፋለን። እና ሁሌ ስንመለስ እናስባለን ለምን ላይክ እንደኛ ካምፓስ እንደዚህ አይኖርም ለምን እንደዚህ ነው ከዚህ ካምፓሳችን ላይክ በጣም ከሌሎች ትምህርቶች ሩቅ ነው ረጅም ሰዓት የነዳን ላይክ ወደ UMD College Park ወይም ደግሞ ላይክ Towson ምናምን ለረጅም ሰዓት የሄድን ላይክ አተንድ እናደርግና በጣም ደስ ብሎን እንመለሳለን እና የኛ ለምን እንደዚህ የለውም ብለን እናስብ ነበር።
ይሄ ነገር ታዲያ ሐሳብ ብቻ ሆኖ አልቀረም። ሁለቱ ጓደኛሞች ዩኒቨርሲቲውን በማስፈቀድ በትምህርት ቤት ውስጥ ያሉ ኢትዮ ኤርትራውያንን ባህሪ የሚያንጸባርቅና ከዛ ማህበረሰብ የሚወጡ ተማሪዎችንም የሚያሳትፍ ማህበር መሰረቱ። ሳሮን ክብከባው የማህበሩ ፕሬዝዳንት ናት።
ኢትዮጵያና ኤርትራን ለማካለል የፈለግነው ምክንያት ምንድነው? ባህላችን አንድ ነው። you know ሁለት different አገሮችን ብንሆንም ራሱ አንድ አገራችንን relationship like ቤተሰባችንን አንድም ነን like መጀመሪያም አንድም ስለነበርን አሁንም ባህላችንም አንድ ነን ብለን እና ጥሩን ነገር ወሳስተን ለመንበራችን ሁሉ ማዘጋጀት ጀመርን እና ደግሞ የሚመጡት በየሳምንት እሷ እድላዊት እንዳለችው በየሳምንቱ ስብሰባ ይኖረናል። የሚመጡትም ራሱ ኤርትራኖችም ኢትዮጵያኖችም ብቻ አይደሉም። አንዳንድ ካፍሪ አፍሪካን ካንትሪስ የሚመጡት ልጆች አሉ። እዚያ ሀገር ነጮችም አሉ። በቃ ባህላችንን እያዩ ደስ የሚ ላቸው ሁሉ እየተሳተፉ ጥሩ ነገር ያዩ ይመጡ ማለት ነው።
ሳሮን ማህበሩ የሚሰጣቸውን አገልግሎቶች ጨምራ ታብራራለች።
ኢሳ የኛ እንደ በቃ ህልማችን ምንድነው በየሳምንቱ አትሊስት 2 ሰዓትም ቢሆን የኛ ጋር ይመጣሉ። ጨዋታም ቢሆን ወይም አንዳንድ ጊዜ ደግሞ ቡና ታይም ይባል እንትን ዲስካሽን ቤስድ የሆነ ስብሰባ አለን። እሱ ደግሞ አንዳንድ ጊዜ እንጠይቃቸዋለን ሃይምሮአችሁ እንዴት ነው ደህና ናችሁ የቸገራችሁት ነገር አለ ምናምን ብለን በየጊዜው ቡና ታይም ኤዲሽን እያልን እየቀያየርን በቃ እንደዚህ እንደ ጥያቄ እና መልስ ምናምን እንድንጠይቃቸው ጥሩ ናችሁ የት ናችሁ ብለን እናስካሄዳለን ማለት ነው። እና እሱም አለን ከዛም በኋላ ከዛ በስተቀር ደግሞ እንትን ኢቨንትም አለን ትላልቅ ሌሎችም ትምህርት ቤቶችም ኢንቮልቭድ እንዲሆኑ ዌይ ኢን አድቫንስ አድርገን ቀኑን እንትን ሰት አድርገን ፕሮሞት አድርገን ይመጡና ወይም ካሪየር ኔትወርኪንግ ኢቨንትም ይሆናል። ካሪየር ኔትወርኪንግ ተረጉሞ ምን ይሆናል?
የስራ ትስስር
የሰራ ተለሰሰር አይነት ዝግጅት እናደርገውና various professionals ዶክተርም ቢሆኑ ሎየሮችም ቢሆኑ ምናምን ከዚህ በፊት last year spring semester አዘጋጅተናል።
ማህበሩ በአሁን ሰዓት ከመቶ በላይ የሚሆኑ አባላትና በጎ ፈቃደኛ ተሳታፊዎች አሉት። ይሁን እንጂ ማህበሩን ማቋቋም ሆነ ሌሎች እቅዶችን ማስኬድ ቀላል እንዳልነበረ ወጣቶች ይገልጻሉ። ማህበሩ በአመቱ አጋማሽ ላይ በመመስረቱ የተነሳ ለማህበራት የሚሰጠውን ሙሉ በጀት ባይደርሰውም በተለያዩ መንገዶች ግን ገቢ እንደሚያሰባስቡ የማህበሩ ምክትል ፕሬዝዳንት እድላዊት ታስረዳለች።
ተቃሽቶት ንባራችሁን አሳችሁ ተስተዋውቁ ነበርና የተለያየ የገቢ ማሰባሰቢያዎች እንደምታደርጉ ላይች ይያለው እንዲሁም ደግሞ ያንን ገቢ ድጋፎች ለተቋማት ድጋፎች ታደርጋላችሁና እስቲ ለምን አይነት ተቋማት ነው ድጋፍ የምታደርጉት ምን ላይ ያላችሁት ስማ ንገብ።
ኦኬ መጀመሪያ ስንጀምር ቀደም እንዳልኩት አብዛኛው ፈንድሬዘርቻችን ብር የማግኛ ምንጫችን አንደኛ ትምህርት ቤታችን ነበረ። ትምህርት ቤታችን ፈንድ የሚሰጠን አለ። ኢቨንት ወጀነ ዝግጅት ለማድረግ ስናስብ ምን ዝግጅቱ ምንድነው ምናምን ብለው ጠይቀው የተወሰነ ብር ይሰጡናል። እሱ ግን ሁሌ ላይክ እናፋ አይሆንም። ስለዚህ ከኛም ደግሞ በራሳችን ሄደን ላይክ ከሬስቶራንቶች ምናምን ዶኔሽን መጠየቅ ጀመረናል። አዲስ ነገር የጀመርነው አዝ ላይክ ቮሉንቲር ማድረግ ነው። የተለያዩ ምንድነው እንደ ላይክ ስራ ነው ስቴዲየሞች ምናምን ይሄደን ኢፍ ዴር ኢዝ ላይክ አ ኮንሰርት ወይም ደግሞ ፉትቦል ላይክ ሬቨንስ ጌም ና ላይክ የኢትዮጵያ ፉትቦል ግን ላይክ የአሜሪካ ፉትቦል ጌም ምናምን ሲኖር እዛ ሄደን እየሰራን ከስምንት እስከ አስር ሰዓት ሊሆን ይችላል። ስራው ከባድ ነው ግን በደንብ ብር ይሰጥናል። ዋናው
ገበያችን እሱ ነው። የተለያዩ መንበሮችንም ያመጣን ቫሊንቲር እንዲያደርጉ ላይክ እናበረታታቸዋለን።
ማህበሩ በአሁን ሰዓት ሊደግፋቸው ቅድሚያ ከሰጣቸው ፕሮጀክቶች አንዱ በዋሽንግተን ዲሲ እና አካባቢው ያለ በኢትዮጵያን ኮሚኒቲ ሊገነባ የታሰበው የታሪክና የባህል ማዕከል አንዱ ሲሆን በቅርቡ የኢትዮ ኤርትራውያን የሰርግ ባህል የሚያሳይ ለየት ያለ የገቢ ማሰባሰቢያ ድግስ በማዘጋጀት ላይ ይገኛሉ። ሳሮን
ኖቬምበር 18 ላይ የኛ ኢትዮጵያን ኤርትራን ስቱደንት አሶሲሽን እና የታውሰን ስቱደንት አሶሲሽን ተገናኝተን ዝግጅት ልናረግ ነው እና ያ ዝግጅት ደግሞ እንደ ሰርግ አይነት አርገን እንደገስ ነው። ያ ሰርግ ባህላችንን ለማሳየት ከሽምግልና ጀምሮ እንሾሽላ እንሰንቀጥሮ እንደ ጥሎሽ አይነት የዛን ሾ አርገን ልናዘጋጅ ነው። ሪሄርሰልስ ኦልሬዲ ጀምረናል።
ማህበሩ ሌሎች የተለያዩ ድጋፎችን ለማድረግ ተጨማሪ እቅድ እንዳለ የገለጹት ወጣቶቹ ከዚህ ቀደም ተጀምረው እንደተቋረጡት ኢትዮ ኤርትራውያን ዩኒቨርሲቲ ተማሪዎች ማህበራት እጣ ፈንታ እንዳይገጥመውም ተመርቀው ከዩኒቨርሲቲው የሚወጡ ተማሪዎችም የማህበሩ አባል የሚሆኑበትና ድጋፍ ሊያደርጉ የሚችሉበትን መንገድ እያመቻቹ መሆኑን አጋርተውኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችን አባቶች ሆናችሁ አብዝተን እናመሰግናለን። ይሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን በአምሃሪክ ላይ ለጋቢና በየያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት ኤልያስ አስማረ በቀነበሩ ጽዮን ግርማ በአርቶቶ ከመላው አሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጠናስተልን። መልካም ይሁድ ምሽት።